ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን በደስታ እንገልጻለን።
ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የጥር 30 2010 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት በትዊተር ባስተላለፉት መልእክት እንደገለጹት በመንፈሳዊ ሕይወታችን እያደግን በምንሄድበት ወቅት ጸጋ ወደ እኛና ወደ ሌሎች እንዴት እንደሚሄድ እንገነዘባለን። ስለዚህ ከሁሉም ጋር ይህንን ጸጋ መጋራት ይገባናል ማለታቸው ተገልጿል። ክቡራንና ክቡራት አድማጮቻችን የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ አርዕስተ ዜናዎችን በቅድሚያ እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት ማለትም በጥር 30 2010 ዓ.ም በቫቲካን በሚገኘው በጳውሎስ ስድስተኛ የስብሰባ አዳራሽ ለተገኙ ምዕመናንና አገር ጎብኚዎች ያደረጉት የትምህርተ ክርስቶስ አስተምሮ ከባለፈው ሳምንት አስተምሮ የቀጠለና አሁንም በመሥዋዕተ ቅዳሴ ሥነ ሥርዓት ወቅት ስለሚነበቡ የእግዚአብሔር ቃላትና በመቀጠልም በዚያው በእግዚአብሔር ቃል ላይ መሠረቱን ስላደረገው ስብከት በማንሳት ጥልቅ የሆነ አስተምሮ ማድረጋቸው መገለጹ፣ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በአብይ ጾም ወቅት በሙሉ ልባችን ወደ ጌታ ፊት መቅረብ ይኖርብናል ማለታቸው መገለጹን፣ የደቡብ አፍሪካ ካቶሊካውያን ብፁዓን ጳጳሳት ጉባኤ ፕሬዝደንት ጃኮብ ዙማ የሀገሪቷን ጥቅም እንዲያስቀድሙ መጠየቃቸው መገለጹን የሚያመለክቱ ዜናዎችን በቅደም ተከተል ወደ እናንተ አድማጮቻችን በዛሬው ዕለት የምናደርሳቸው ዘገባዎቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉን ከወዲሁ እንጋብዛለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ ዘወትር ረቡዕ ዕለት በቫቲካን በሚገኘው በጳውሎስ ስድስተኛ የስብሰባ አዳራሽ ለሚገኙ ምዕመናንና አገር ጎብኚዎች በተለያዩ አርዕስቶች ላይ ተመርኩዘው የትምህርተ ክርስቶስ አስተምሮ እንደሚያደርጉ ይታወቃል። የዚሁ መርሃ ግብር አንዱ አካል በሆነው በዛሬው ዕለት ማለትም በጥር 30 2010 ዓ.ም ምረት ያደረጉት አስተምሮ ከዚህ ቀደም በመስዋዕተ ቅዳሴ ዙሪያ በተከታታይ አድርገውት የነበረው አስተምሮ ቀጣይ ክፍል እንደነበረ ተገለጸ ሲሆን ከዚህ ቀደም በመስዋዕተ ቅዳሴ ስነ ስርዓት ዙሪያ ላይ ትኩረታቸውን በማድረግ በዚሁ የመስዋዕተ ቅዳሴ ስነ ስርዓት ውስጥ የሚገኙ የተለያዩ ከፍተኛ መንፈሳዊ ትርጉም ያላቸውን ክፍሎች በማንሳት አስተምሮ ማድረጋቸውን ቀደም ሲል መዘገባችን ይታወሳል። በዚህ መሰረት ከዚህ ቀደም በመስዋዕተ ቅዳሴ የመግቢያ ስነ ስርዓት ላይ ስላለው የኑዛዜ ጸሎት በመከተልም አሁንም በመስዋዕተ ቅዳሴ የመግቢያ ስነ ስርዓት ላይ ስላለው የመግቢያ ጸሎት አንስተው ሰፊ የሆነ ትንታኔ መስጠታቸው የሚታወቅ ሲሆን ባለፈው ሳምንት ባደረጉት የትምህርተ ክርስቶስ አስተምሮ ደግሞ ከዚህ የመግቢያ ጸሎት በመከተል የሚገኘውን የመጽሐፍ ቅዱስ ምንባባትን በተመለከተ ሰፊ አስተምሮ ማድረጋቸው ይታወሳል። በዚህም መሰረት የእግዚአብሔር ቃል በሕይወታችን የሚያደርገው ጉዞን በተመለከተ የተናገሩት ቅዱስነታቸው የእግዚአብሔር ቃል ከጆሮአችን ወደ ልባችን ከልባችን ወደ እጃችን በመጓዝ መልካም ተግባራትን እንድናከናውን ይረዳናል ማለታቸውን መዘገባችን ይታወሳል። በዛሬው ዕለት ማለትም በጥር 30 2010 ዓ.ም ምረት ባደረጉት የትምህርተ ክርስቶስ አስተምሮ ከባለፈው ሳምንት አስተምሮ የቀጠለና አሁንም በመስዋዕተ ቅዳሴ ስነ ስርዓት ወቅት ስለሚነበቡት የእግዚአብሔር ቃላትና በመቀጠልም በዚሁ በእግዚአብሔር ቃል ላይ መሰረቱን ስላደረገው ስብከት በማንሳት ጥልቅ የሆነ አስተምሮ ማድረጋቸውን ለመረዳት ተችሏል። ክቡራንና ክቡራት አድማጮቻችን፣ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት በቫቲካን በሚገኘው በጳውሎስ ስድስተኛ የስብሰባ አዳራሽ ለተገኙ ምዕመናንና የአገር ጎብኚዎች ያደረጉትን የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
Cari fratelli e sorelle, buongiorno. Continuiamo con le catechesi sulla Santa Messa. Abbiamo arrivato alle letture. Il dialogo tra Dio e il suo popolo, sviluppato nella liturgia della parola della Messa, raggiunge il culmine nella proclamazione del Vangelo. Lo precede il canto dell'Alleluia, oppure in Quaresima un'altra acclamazione, con cui l'assemblea dei fedeli accoglie e saluta il Signore che sta per parlare nel Vangelo.
የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? በእግዚአብሔርና በሕዝቦቹ መካከል የተደረገው ውይይት በቅዳሴ ወቅት በሚነበቡ ምንባባት አማካይነት ይበልጡኑ በመዳበር በቅዱስ ወንጌል አዋጅ ወቅት ምልአቱን ያገኛል። ከዚያም በመቀጠል ሃሌሉያ የሚለው አጭር መዝሙር ከተዘመረ በኋላ ወይም ደግሞ በስብከተገና ወቅት ምእመኑ በቅዱስ ወንጌል ሊያናግራቸው የመጣውን ጌታ ለማዳመጥ ይዘጋጃሉ። የክርስቶስ ምስጢር በመጽሐፍ ቅዱስ ውስጥ በምልአት በመገለጥ ሲያበራ፣ በዚህም መልኩ በቅዳሴ ስነ ስርዓት ወቅት በቅድሚያ ከብሉይ ኪዳን ይሁን ከአዲስ ኪዳን ተወስደው የሚነበቡልን ቃላት ትርጉማቸውን በሚገባ እንድንረዳ ቅዱስ ወንጌል ብርሃን በመሆን ይረዳናል። በእርግጥም በሥርዓተ ቅዳሴ ሥነ ሥርዓት ወቅት በሚነበቡት የእግዚአብሔር ቃላት ውስጥ ይሁን በአጠቃላይ በቅዳሴ ሥርዓት አምልኮ ውስጥ ክርስቶስ ዋናው ማዕከል ነው። በዚህም ምክንያት ነው እንግዲህ ቅዱስ ወንጌል ከሌሎች ምንባባት ለየት ባለ ሁኔታ በአክብሮትና በአምልኮ መንፈስ የሚከበረው የሚነበበውም በዚሁ ምክንያት ነው። በዚህ ምክንያት ነው እንግዲህ በመስዋዕተ ቅዳሴ ሥነ ሥርዓት ወቅት ቅዱስ ወንጌልን የሚያነበው ሰው ካህን የሆነ ወይም ለየት ያለ መንፈሳዊ ሥልጣን የተሰጠው ሰው መሆን አለበት የሚባለው በዚሁ ምክንያት የተነሳ ነው። ቅዱስ ወንጌል ከተነበበ በኋላ አንባቢው የቅዱስ ወንጌሉን መጽሐፍ የሚስመው በዚሁ ምክንያት ነው። ቅዱስ ወንጌል በሚነበብበት ወቅት ቆመን የምናዳምጠውም በዚሁ ምክንያት የተነሳ ነው። ቅዱስ ወንጌል ከመነበቡ በፊት ግንባራችንን ከንፈራችንንና ደረታችን ላይ በመስቀል ምልክት የምናማትበውም በዚሁ ምክንያት የተነሳ ነው። በመስዋዕተ ቅዳሴ ስነ ስርዓት ወቅት ቅዱስ ወንጌል ሲነበብ የሻማ ብርሃን እንዲበራ እጣን እንዲጨስ የሚደረግበት ምክንያት በሚነበበው የወንጌል ቃል አማካይነት በብቃት የሚናገረው ክርስቶስ በመሆኑ ለዚያ ቃል ክብር ለመስጠት ነው። በእነዚህ ምልክቶች የተነሳ እያንዳንዱን ማኅበረ ምእመናን መንፈሳዊ ለውጥ ማምጣት የሚያስችልና ሕይወታችንን መቀየር አቅም ያለው ክርስቶስ በዚያ ሆኖ መልካም ዜናውን እንደሚያቀርብልን ያስገነዝበናል። ይህ የወንጌል ቃል ቀጥተኛ የክርስቶስ ንግግር በመሆኑ የተነሳ ቅዱስ ወንጌል ተነቦ ካለቀ በኋላ ክርስቶስ ሆይ ምስጋና ላንተ ይሁን የሚለው የምስጋና ቃል የሚጠናቀቀውም በዚሁ ምክንያት ነው። ስለዚህ በመስዋዕተ ቅዳሴ ሥነ ሥርዓት ወቅት የሚነበበው የቅዱስ ወንጌል ቃል ነገሮች ከዚህ ቀደም እንዴት እንደነበሩ ለማወቅ ወይም ለማመልከት ሳይሆን፣ ነገር ግን ኢየሱስ በአንድ ወቅት ያደረጋቸውንና የተናገራቸውን ቃላት ለመገንዘብ አሁንም ቢሆን እንደዚያ ማድረጉን እንደሚቀጥልና በእኛ ላይ እንደሚፈጽመው ለእኛ ይናገራል። ቅዱስ አጎስጢኖስ እንዲህ ይላል፣ ወንጌል የክርስቶስ ልሳን ነው። እርሱ በሰማይ ነግሶ የሚኖር ቢሆንም ነገር ግን በምድር ላይ መናገሩን አላቋረጠም በማለት ጽፏል። እንግዲህ በሥርዓተ አምልኮ ወቅት የሚናገረን ክርስቶስ ከሆነ መሥዋዕተ ቅዳሴን በምንሳተፍበት ወቅት ለእርሱ ምላሽ ልንሰጥ ይገባል ማለት ነው።
Per far giungere il suo messaggio, Cristo si serve anche della parola del sacerdote, che dopo il Vangelo tiene l'omelia, raccomandata vivamente dal Concilio Vaticano II come parte della stessa liturgia. L'omelia non è un discorso di circostanza, neppure una catechesi come questo che sto facendo adesso io, no, né una conferenza, neppure una lezione. L'omelia è un'altra cosa. Cos'è l'omelia? È un riprendere quel dialogo che è già aperto tra il Signore e il suo popolo affinché trovi compimento nella vita.
በቅዳሴ ወቅት በተነበበው ቅዱስ ወንጌል አማካይነት የተናገረው ክርስቶስን በጥልቀት መረዳት እንችል ዘንድ ቅዱስ ወንጌል ተነቦ ካለቀ በኋላ ካህኑ የሚያደርገው ስብከት በጣም አስፈላጊ ነው። የሁለተኛው የቫቲካን ጉባኤ በመስዋዕተ ቅዳሴ ወቅት የሚደረገውን ስብከት በተመለከተ እንዲህ ብሎ ነበር። ስብከት ዝም ብሎ የገጠሙንን ነገሮች የምናወራበት ተራ የሆነ ንግግር ማለት አይደለም፣ ወይም አንድ ጉባኤ አይደለም፣ ወይም ደግሞ አንድ አስተምሮ ነው ማለት አይደለም። ነገር ግን ቃሉ በሕይወታችን ውስጥ በምልአት ይሰርጽ ዘንድ በክርስቶስና በሕዝቡ መካከል ቀደም ሲል ተደርጎ የነበረውን ውይይት እንደገና ማስቀጠል ማለት ነው በማለት ሁለተኛው የቫቲካን ጉባኤ ስለ ስብከት ሲናገር እንሰማለን። የቅዱስ ወንጌል ትንታኔ የሚገለጸው በሕይወታችን ውስጥ ነው። የጌታ ቃል ጉዞውን የሚያቆመው በእኛ ሥጋ ውስጥ በመግባት ነው። በማርያምና በቅዱሳንም ውስጥ የተገለጸው ሥራውን ወደ ፍጻሜ ያመጣዋል። በመሥዋዕተ ቅዳሴ ሥነ ሥርዓት ወቅት የሚደረገውን ስብከት በተመለከተ ኢቫንጀሊ ጋውዲዮም በአማርኛው በግርድፉ ሲተረጎም የወንጌል ደስታ በተሰኘው ቃለ ምዕዳን ውስጥ ስብከትን በተመለከተ እንዲህ ብዬ ነበር። በስብከት ወቅት ማኅበረ ምእመናኑና ሰባኪው በስብከት አማካይነት ከክርስቶስ ጋር ኅብረት እንዲኖራቸው በማድረግ በቅዱስ ቁርባን አማካይነት ሕይወትን ይቀይራል በማለት ገልጬ ነበር። በቅዳሴ ሥነ ሥርዓት ወቅት ስብከት የሚያደርግ ሰው እምነቱን በሚገባ በመከተል የእርሱን አገልግሎት በጥሩ ሁኔታ የሚፈጽም ሰው ሊሆን ይገባዋል። በመሥዋዕተ ቅዳሴ ሥነ ሥርዓት ለሚሳተፉ ሰዎች ሁሉ እውነተኛ አገልግሎት መስጠት ይኖርበታል። ይህን ስብከት የሚሰሙ ሰዎች ሁሉ የሰሙትን ነገር በተግባር በመለወጥ የራሳቸውን ድርሻ መወጣት አለባቸው። በመጀመሪያ ደረጃ በንቃት በመሳተፍ ተገቢውን ውስጣዊ ዝግጅት በማድረግ ትክክለኛውን ውስጣዊ አሰራር በማየት በሰባኪው ላይ ምንም አይነት ቅድመ ሁኔታ ባለማስቀመጥ ማዳመጥ ይኖርባቸዋል። ምክንያቱም እያንዳንዱ ሰባኪ ሰው መልካም የሆነ ተግባርና ገደቦች ወይም ውስንነት እንዳለበት ማወቅ ይኖርባቸዋል። አንዳንድ ጊዜ ረጅም ስብከት በሚሆንበት ወቅት ወይም ደግሞ በዕለቱ ምንባባት ላይ የማያተኩር ስብከት ቢሆን ወይም ለመረዳት የሚያስቸግር ስብከት ከሆነ ወይም ደግሞ አንዳንድ ጊዜ እንቅፋት የሚፈጥር ስብከት ሊሆን ይችላል። በአጠቃላይ ይህ ስብከት ጥሩ ነው ወይም አይደለም በማለት ለመወሰን ያስችለን ዘንድ በቅድሚያ ያንን ስብከት በሚገባ ጠንቅቀን ማዳመጥ ይኖርብናል። በሥርዓተ ቅዳሴ ሥነ ሥርዓት ወቅት ስብከት የሚያደርጉ ሰዎች ኃላፊነታቸውን በተገቢው መልኩ በማኅበረሰቡ ውስጥ የሚወጡ ሰዎች ሊሆኑ ይገባቸዋል። በመስበኪያ ቦታ ላይ ሆኖ የሚሰብክ ሰው ዕድሉን ሊጠቀም ይገባዋል። በተመሳሳይ መልኩም ይህንን ስብከት የሚያዳምጡ ሰዎች ዕድሉን መጠቀም ይኖርባቸዋል። ይህንን ስል ግን በተመሳሳይ መልኩ ይህንን ስብከት የሚያዳምጡ ምዕመናን ወይም ሰዎች ዕድሉን መጠቀም ይኖርባቸዋል ማለት ነው። ይህንን ስል መቃወም ይገባል እያልኩኝ ፈልጌ ሳይሆን እገዛ ለማድረግ ይገባል ለማለት ነው። ለካህኑ ቅርብ ከሆኑ ምዕመናን በተሻለ ሁኔታ ካህኑን ሊረዳ የሚችል ማን ነው? በመጨረሻም የመጽሐፍ ቅዱስ በቂ እውቀት ያለው ሰው የስብከት ሥነ ሥርዓት በሚገባ ሊሳተፍ ይችላል። ስብከቱን እንዲረዳ በእጅጉ ይደግፈዋል ብዬ ለመናገር እወዳለሁ። በተደጋጋሚ ወንጌልን የማያነብ ግለሰብ ወንጌልን ለማዳመጥ እጅግ ይቸግረዋል። በመሥዋዕተ ቅዳሴ ሥነ ሥርዓት ወቅት የሚደረገውን ስብከት ለመረዳትም ያዳግተዋል። በመጨረሻም በመሥዋዕተ ቅዳሴ ወቅት በሚነበቡ የመጽሐፍ ቅዱስ ቃላት በቅዱስ ወንጌልና ከዚያም ቀጥሎ በሚገኘው ስብከት አማካይነት እግዚአብሔር ከሕዝቡ ጋር ይወያያል። እርሱን በጽሞናና በታላቅ ክብር የሚያዳምጡ ሁሉ በተመሳሳይ ጊዜ እግዚአብሔር ቅርብ መሆኑን ይረዳሉ። እግዚአብሔር ሁል ጊዜ ሥራውን እንደሚሠራም ይገነዘባሉ ማለት እንችላለን። እንግዲያውስ የምሥራቹ ቃል የምንሰማ ብንሆንና በእርሱም አማካይነት መንፈሳዊ ለውጥ የምናመጣና ሕይወታችንን የምንቀይር ከሆነ በዚህም ምክንያት ራሳችንንና ዓለምን መለወጥ እንችላለን። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት በቫቲካን በሚገኘው በጳውሎስ ስድስተኛ የስብሰባ አዳራሽ ለተገኙ ምዕመናንና አገር ጎብኚዎች ያደረጉትን የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር። አብራችሁን በመሆን ስለ ተከታተላችሁን ከልብ እናመሰግናለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በአብይ ጾም ወቅት በሙሉ ልባችን ወደ ጌታ ፊት መቅረብ ይኖርብናል ማለታቸው ተገለጸ። ለዝርዝሩ ዮሐንስ መኮንን።
ርዕሰ ሊቃነ ጳጳሳት ፍራንቼስኮስ በአብይ ጾም ወቅት በሙሉ ልባችን ወደ ጌታ ፊት መቅረብ እንደሚያስፈልግ አሳሰቡ። ርዕሰ ሊቃነ ጳጳሳት ፍራንቼስኮስ የዘንድሮውን አብይ ጾም በማስመልከት ባስተላለፉት መልእክታቸው እንደ እባብ አሳሳች የሆኑ ሐሰተኛ ነቢያት ወደ ተሳሳተ መንገድ ይወስዱናል፣ የእግዚአብሔርን ሕዝብ በማታለል ከእግዚአብሔር ዘንድ ብቻ የሚገኘውን እውነተኛ ደስታን በጊዜያዊ ደስታ በመለወጥ በመጨረሻም ብዙዎችን ለብቸኝነት ሕይወት በመዳረግ ወደ ባርነት ቀንበር ይጎትታሉ ብለዋል። ቅዱስነታቸው ይህን ካሉ በኋላ በማቴዎስ ወንጌል የተጻፈውን የሚከተለውን ጥቅስ አስታውሰዋል። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። የማቴዎስ ወንጌል ምዕራፍ 24 ቁጥር 12። ብዙ ወጣቶች የተሳሳተ መንገድ በሚከተሉ አታላዮች በመጠቃት ራሳቸውን የሚጎዱ አደንዛዥ እጾችን ይወስዳሉ፣ መተማመንና ዘላቂነት የሌለውን የወዳጅነት ሕይወት ይኖራሉ፣ ውድ የሆነውን ሰብአዊ ክብራቸውን ያጣሉ፣ ነጻነታቸውንም ይገፈፋሉ፣ ፍቅርንም ይነጠቃሉ ብለዋል። በሐሰተኛ ነቢያት እንደምንጠቃ ከተገነዘብን በዚህ በአብይ ጾም ጊዜ እያንዳንዳችን ራሳችንን መጠየቅ ያለብን ጥያቄ ቢኖር ፍቅራችን እየቀዘቀዘ መምጣቱን የምናውቀው እንዴት ነው የሚል ይሆናል ብለዋል። የለጋስነትና የቸርነት ልብ የሚጠፋው ስግብግብነት ሲመጣ ነው። ሕይወታችን ያለ እግዚአብሔር ሲቀር ከቃሉና ከምስጢራት በመራቅ የራሳችንን የምቾት መንገድ መከተል ስንጀምር ነው። ይህ በሚሆንበት ጊዜ ፍቅራችንና ልባችን መቀዝቀዙን ፍጥረታት ራሳቸው በዝምታ ይመሰክራሉ። መሬትም ፍሬ መስጠቷን ታቆማለች። ባሕርም በስደተኞች ሬሳ ይደፈርሳል። የሰውን ነፍስ የሚገድል ንብረትን የሚያወድም የጦር መሣሪያ ከሰማይ ይዘንባል ብለዋል። ስለዚህ ይህ ሁሉ ሲሆን ምን እናደርጋለን ብለው ላቀረቡት ጥያቄ ርዕሰ ሊቃነ ጳጳሳት ፍራንችስኮስ መልስ ሲሰጡ የአብይ ጾም ጊዜ የጸሎት ጊዜ ነው። የተራቡትን፣ የተጠሙትን፣ የታረዙትን የምንረዳበት ጊዜ እንደሆነ ቤተ ክርስቲያን ታስተምረናለች ብለዋል። እነዚህ በሙሉ ለመንፈሳዊ ሕይወታችን አስፈላጊዎች ናቸው። ጸሎት ሐሰትንና ራስን ማታለልን በማስወገድ ከእግዚአብሔር ዘንድ መጽናናትን እንድናገኝ ይረዳናል። የተቸገረን መርዳት ከስግብግብነት እንድንወጣ ያግዘናል። ሌሎችን እንደ ወንድሞቻችንና እህቶቻችን እንድንመለከት ያግዘናል። ድሃን መርዳት ደግሞ የሕይወት አካሄድ ምን መምሰል እንዳለበት ይነግረናል። መጾም እንደ እግዚአብሔር ፈቃድ በመኖር ከአመፅ እንድንርቅ ያግዘናል። ረሃባችንን ሊያስታግሰን፣ ከሌሎች በርካታ ችግሮች ሊያወጣን የሚችል እግዚአብሔር ብቻ እንደሆነ ርዕሰ ሊቃነ ጳጳሳት ፍራንችስኮስ አስገንዝበዋል። ቅዱስነታቸው በማከልም የቸርነትና የርኅራኄ ልባችን ሊመነምን ወይም ሙሉ በሙሉ ሊጠፋ ይችላል፣ ነገር ግን የእግዚአብሔር ቸርነት አያልቅም። ይህን ካሉ በኋላ የካቲት 30 እና መጋቢት 1 ቀን 2010 ዓ ም 24 ሰዓት ለጌታ እንስጥ በሚል ዝግጅት እንድንካፈል አደራ ብለዋል። የቅዱስ ቁርባንና የኑዛዜ ምስጢራት በመካፈል የእግዚአብሔርን ቃል በጽሞና እንድናዳምጥ የሚያደርገንን በቅዱስ ሥጋው የሚመግበንን ልባችን በእምነት በተስፋና በፍቅር እንዲበረታ የሚያደርገንን የኢየሱስ ክርስቶስን የአብይ ጾም ብርሃን መቀበል ያስፈልጋል ብለዋል።
የደቡብ አፍሪካ ካቶሊካውያን ብፁዓን ጳጳሳት ጉባኤ ፕሬዝዳንት ጃኮብ ዙማ የሀገሪቷን ጥቅም እንዲያስቀድሙ መጠየቃቸውም ተገለጸ። ለዚህ ዜና ዝርዝር ዮሐንስ መኮንን።
የደቡብ አፍሪካ ካቶሊካውያን ጳጳሳት ጉባኤ ፕሬዚዳንት ጄኮብ ዙማ የአገርን ጥቅም እንዲያስቀድሙ ጥሪ አቀረቡ። የደቡብ አፍሪካው ፕሬዚዳንት ጄኮብ ዙማ ከሥልጣን እንዲወርዱ ግፊት እየጨመረ በመጣበት በአሁኑ ወቅት የደቡብ አፍሪካ ካቶሊካውያን ጳጳሳት ጉባኤ ፕሬዚዳንት ጄኮብ ዙማ የአገርን ጥቅም እንዲያስቀድሙ አሳስበዋል። ከዚህ በፊት ታይቶ በማይታወቅ መልኩ የደቡብ አፍሪቃ ፓርላማ አፈ ጉባኤ ትናንት ማክሰኞ ባሰሙት ንግግር የአገሪቱ ብሔራዊ መንግሥትና ገዢው የአፍሪቃ ብሔራዊ ኮንግረስ ከፍተኛ የመንግሥት ባለሥልጣኖቻቸውን ዛሬ ለስብሰባ እንደ ጠራ ታውቋል። ክቡር አባ ራሰል ፖሊት በደቡብ አፍሪቃ የኢየሱሳውያን ማኅበር ቤት ዳይሬክተር እንዳስረዱት ፕሬዚደንት ጄኮብ ዙማ ከዚህ በፊት በተደጋጋሚ የቀረበባቸውን የሙስና ክስ በማስተባበል ሥልጣናቸውን እንዲለቁ የሚያደርግ ግፊት ተቋቁመው መቆየታቸውን ገልጸዋል። አባ ራሰል ፖሊት በማከልም ፕሬዚደንት ጄኮብ ዙማ ከሥልጣን እንዲወርዱ የሚል ግፍት እየጨመረ መጥቶ ያለፈው እሁድ ሌሊት የገዢው የአፍሪቃ ብሔራዊ ኮንግረስ የሥራ አስፈጻሚ ኮሚቴ አባላትም ሥልጣናቸውን እንዲለቁ መጠየቃቸውን ገልጸዋል። ይሁንና ፕሬዚደንት ዙማ ከዚ በፊት ለመንግስት እንድከፍል የታዘዝኩትን ገንዘብ ከፍዬ ከጨረስኩኝ በኋላ አሁን ደግሞ ስልጣን እንድለቅ የሚገደድበት ምክንያት አይታየኝም ብለዋል። በሀገሪቱ የተከሰተው ውጥረት የተለያዩ የአፍሪካ ብሔራዊ ኮንግረስ ፓርቲዎች በአዲስ መልክ እንዲመዘገቡ ያነሳሳቸው ሲሆን፣ በሌላ ወገን የተቃዋሚ ፓርቲዎች ምዝገባውን ለሌላ ጊዜ እንዲያዛውሩ ጥረት በማድረግ ላይ ይገኛሉ ብለዋል አባ ራሴል ፖሊት። አባ ፖሊት በቃለ ምልልሳቸው እንዳስረዱት ለመጪው የካቲት 15 ቀን ድምጽ እንዲሰጥበት ቀጠሮ የተሰጠ ቢሆንም ከብሔራዊ መንግስት በኩል የድምጽ መስጫ ቀን ላልተወሰነ ጊዜ የተራዘመ በመሆኑ ይህም ፕሬዚደንት ጄኮብ ዙማ ከስልጣን እንዲወርዱ የሚደረገውን ግፊት እንዲያይል አድርጎታል ብለዋል። ህዝቡ ፕሬዚደንት ጄኮብ ዙማ ከስልጣን የሚወርዱበትን ቀን እየተጠባበቀ ቢሆንም በሌላ ወገን የፕሬዝደንቱ ደጋፊዎች ምንም እንኳን በቁጥር ትንሽ ቢሆኑም ፕሬዝደንት ጄኮብ ዙማ ስልጣናቸውን ከለቀቁ አገሪቱ ወደ እርስ በርስ ጦርነት እንደምትገባ አስጠንቅቀዋል ብለዋል። አባ ፖሊት በማከልም አብዛኛው የደቡብ አፍሪካ ህዝብ የፕሬዝደንት ጄኮብ ዙማ የስልጣን ዘመን እንዲያበቃ የሚፈልግ፣ በሙስና የተዘፈቀ መንግስታቸው እንዲያከትም፣ ኢኮኖሚው እንዲንሰራራ እና ሌሎችም አንገብጋቢ ጉዳዮች እርሳቸው እስካሉ ድረስ ለውይይት መቅረብ አይችሉም ማለታቸውን ገልጸዋል። አባ ራሴል ፖሊት እንደተናገሩት በጆሃንስበርግ ውስጥ በተቃዋሚ ሰልፈኞችና በአፍሪካ ብሔራዊ ኮንግረስ ደጋፊዎች መካከል የተከሰተውን አለመግባባት በማስመልከት ያለፈው ሰኞ የደቡብ አፍሪካ ካቶሊካውያን ጳጳሳት ጉባኤ መግለጫ ማውጣታቸውን ገልጸዋል። የጳጳሳት ጉባኤ መግለጫ እንዳሳሰበው ገዢው መንግስት ስልጣኑን ለማስረከብ በተቃረበበት ወቅት ብጥብጥ መቀስቀሱ እንዳሳሰበ ገልጾ አደገኛና ውጥረት የታከለበት አመጽ ተቀስቅሶ ወደ ከፋ ደረጃ ላይ ከመድረሱ በፊት ነገሮችን በዝግታና በሰላም ለማከናወን እንዲቻል እያንዳንዱ ዜጋ የበኩሉን ድርሻ እንዲወጣ አሳስበዋል። የደቡብ አፍሪካ ካቶሊካውያን ጳጳሳት ጉባኤ በመግለጫው ፕሬዚደንት ጄኮብ ዙማ እንደ አስተዋይ መሪ በመሆን ከሁሉ በፊት የአገርን ጥቅም እንዲያስቀድሙ ማሳሰቡን አባ ራሴል ፖሊት ገልጸው ካቶሊካውያን ጳጳሳት ሕዝቡ በጸሎት እንዲተባበር ጠይቀው ገዢው መንግሥት ለሕዝቡ ጥያቄ ፈጣን ምላሽ በመስጠት ለሕዝብና ለአገር ጥቅም ሲል ሥልጣንን በሰላማዊ መንገድ እንደሚያስረክብ ያላቸውን እምነት ገልጸዋል።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።